የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ሳት የሚያስተላልፈውን ፕሮግራም አሁን ጀመረ።
ተማሪዎች ይህ ትምህርት የሚቆምበት ሳምንት ለሀገራቸው ያለውን እንድምታ ያሰቡ ለወደፊት የዚህን አይነቱ ግጭት በሀገራችን በምንም መንገድ እንዳይደገም ለማድረግና ከዚህ ግጭት ባለፈ ሀገራችንን እንደገና ለመገንባት በሚደረግ እንቅስቃሴ እንደሚሳተፉ ቃል የሚገቡበት ታሪካዊ ጊዜ ጭምር ነው።
የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ ናቸው። በሀገር አቀፍ ደረጃ የሁለተኛ ደረጃ ትምህርት ቤቶች ለአንድ ሳምንት ተዘግተው ተማሪዎችና መምህራን ለጦር ዘማቾች ማህበራዊና ኢኮኖሚያዊ አገልግሎቶችን እንዲሰጡ የወሰነበትን አስመልክቶ ከሰጡት ማብራሪያ የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የአዲስ አበባ ዩኒቨርሲቲ ማህበረሰብ አባላት የዩናይትድ ስቴትስ መንግስት በኢትዮጵያ ላይ እያካሄደ ነው ያሉትን ጣልቃ ገብነት የሚያወግስ የተቃውሞ ሰልፍ ዛሬ ያካሂደዋል። የዚህንም ዝርዝር ይዘናል። ዩናይትድ ስቴትስ ከአፍሪካ ሀገሮች ጋር ባላት ግንኙነት ቅድሚያ የምትሰጣቸውን የፖሊሲ ጉዳዮች ያስገነዘበ ስብሰባ በትላንትናው ዕለት እዚህ ዋሽንግተን ዲሲ ውስጥ ተካሂዷል። የዚህንም ዝርዝር ይዘናል። ሐሙስ ህዳር 23 2014 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ደረጀ ደስታ፣ ከቴክኒክ አቀናባሪው ኤልያስ አማረ፣ ከዌብና ማኅበራዊ መገናኛ ቅንብሮች አሰናጃችን አባየው ገበያው፣ ከቴክኒክ መሐንዲሷ ዚነብ አብዱራህማንና ከተቀሩት ባልደረቦቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሁሉም አገሪቱ ክፍሎች የሚገኙ የሁለተኛ ደረጃ ትምህርት ቤት መምህራንና ተማሪዎች ከዳር 27 እስከ ታህሳስ 3 ቀን 2014 ድረስ መደበኛውን የመማር ማስተማር ስራ በማቆም የአገሪቱን ወቅታዊ ችግር እንዲያግዙ መወሰኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አስታወቁ። ሚኒስትሩ ውሳኔውን አስመልክቶ ዛሬ በሰጡት መግለጫ ውሳኔው በሁሉም ክልል ትምህርት ቢሮዎች የሚተገበር እንደሆነ ተናግረዋል። በተጠቀሰው ጊዜ ውስጥ ሁሉም የሁለተኛ ደረጃ ትምህርት ቤት መምህራንና ተማሪዎች የዘማችና የደረሱ አርሶ አደሩን ሰብል መሰብሰብ፣ ደም መለገስና የስንቅ ዝግጅት ስራዎችን እንደሚሰሩ ተገልጿል። ህወሓት በትምህርት ቤቶች ላይ ባደረሰው ጉዳት ከ1.2 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ውጪ የሆኑ ሲሆን ከ40 ሺህ በላይ መምህራን ደግሞ ከስራቸው መፈናቀላቸው በዘገባው ተመልክቷል። ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል። ዩጋንዳ በኮንጎ ዲሞክራቲክ ሪፐብሊክ ያሉትና የተባበሩት ዲሞክራቲክ ኃይሎች ወይም ኢዲኤፍ የሚባሉትን አማጽያን ለመዋጋት ከኪንሻሳ ጋር ባደረገችው የጋራ ትብብር ወታደሮቿን ወደዚያው ማሰማራቷን የአይን እማኞች ተናገሩ። የዩጋንዳ ወታደሮች ባለፈው ማክሰኞ የዲሞክራቲክ ሪፐብሊክ ኮንጎን ድንበር አልፈው ወደ ውስጥ መዝለቅ የጀመሩት ሰራዊቱ በአማጽያኑ ላይ የአየርና የከባድ መሳሪያ ጥቃት ከፈጸመ በኋላ መሆኑን የአሶሺየትድ ፕሬስ ዘገባ አመልክቷል። ኢዲኤፍ የተባሉት አማጽያን በኮንጎ ምስራቃዊ ግዛትና በዩጋንዳ ላይ በደረሱ ተከታታይ ቦምብ ጥቃቶችና የጅምላ ፍጅቶች ኃላፊነቱን የወሰደው የእስላማዊ መንግስት አራማጅ ቡድንና ተባባሪዎች መሆናቸውም ተገልጿል። የዲሞክራቲክ ሪፐብሊክ ኮንጎ ካቶሊክ ቤተ ክርስቲያን አማጽያኑ እንደ አውሮፓ አቆጣጠር ከ2013 ጀምሮ ወደ 6000 ሰዎችን መግደላቸውን አስታውቃለች። የደቡብ አፍሪካው መድኃኒት አምራች በአፍሪካ የመጀመሪያው የኮቪድ-19 አምራችና አከፋፋይ ለመሆን እየተቃረበ በመሆኑ ከፍተኛ እጥረት ያለባት አፍሪካ ተጨማሪ የኮቪድ-19 ክትባት መድኃኒቶችን ልታገኝ ትችላለች ተብሎ ተስፋ መደረጉ ተገለጸ። መሰረቱን በዩናይትድ ስቴትስ ውስጥ ያደረገው የጆንሰን ኤን ጆንሰን መድኃኒት አምራች ኩባንያ በአፍሪካ ትልቁ የመድኃኒት አምራች ኩባንያ የሆነው የደቡብ አፍሪካው አስፐን ፋርማኬር የአፍሪካ ኮቪድ-19 ክትባት ወይም አስፐኖቫክስ ለተሰኘው ድርጅት የማምረት ፈቃዱን እንደሚሰጥ አስታውቋል። የዓለም ጤና ድርጅት በአፍሪካ የተከተቡት ሰዎች ብዛት ከአህጉሪቱ 3% ብቻ መሆናቸውን አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዩናይትድ ስቴትስ ህግ አውጪዎች በፌደራል መንግስቱ በጀት ላይ ከስምምነት ላይ ባለመድረሳቸው እስከ ነገ ድረስ የተቀመጠው ቀነ ገደብ ሲጠናቀቅ የፌደራል መንግስት ተቋማት በበጀት እጥረት ሊዘጉ እንደሚችሉ ተዘግቷል። ምክር ቤቶቹ እስከ ነገ አርብ ድረስ አለመግባባታቸውን አስወግደው ከመያስማማ የበጀት ውሳኔ ላይ ካልደረሱ በ100 ሺዎች የሚቆጠሩ የፌደራል መንግስት ሰራተኞች ችግር ላይ ሊወድቁ እንደሚችሉ ተነግሯል። የቀድሞው ፕሬዝደንት ትራምፕ ደጋፊዎች የነበሩ የተወሰኑ የሪፐብሊካን ፓርቲ አባላት በጀቱ አስገዳጁን የፕሬዝደንት ባይደን የኮቪድ-19 የክትባት መርሃ ግብር ይሸፍናል በሚል ተቃውመውታል። በርካታዎቹ ዴሞክራት ጋውጪዎች ደግሞ በዩናይትድ ስቴትስ የኮቪድ-19 የኦሚክሮን ቫይረስ በታየበት ጊዜ ተቃውሞ መሰማቱ ያሳዘናቸው መሆኑ ተገልጿል። እንደ አውሮፓ አቆጣጠር ከ2018 እስከ 2019 በነበረው የክረምት ወቅት ተመሳሳይ ችግር ተፈጥሮ ለአምስት ሳምንታት መንግስት በመዘጋቱ የአውሮፕላን ማረፊያዎች የደህንነት ተቋማትን ጨምሮ በርካታ ተቋማት የተጎዱበት ረጅም ጊዜ እንደነበር ይታወሳል። ኦሚክሮን የተባለው የኮቪድ-19 ዝርያ ለመጀመሪያ ጊዜ ዩናይትድ ስቴትስ በምዕራብ ካሊፎርኒያ ግዛት ውስጥ ተታይቱን የጤና ባለስልጣናት አስታወቁ። ቫይረሱ የታየባቸው ግለሰብ ህዳር 22 ከደቡብ አፍሪካ ወደ ዩናይትድ ስቴትስ የተመለሱ ሲሆን ባለፈው ሰኞ በተደረገላቸው ምርመራ ኦሚክሮን ቫይረስ በውስጣቸው መገኘቱ ተረጋግጧል። ይህን ያረጋገጡት የዩናይትድ ስቴትስ የተላላፊ በሽታዎች ከፍተኛ ባለሙያና የፕሬዝደንት ጆ ባይደን የጤና ጉዳዮች ዋና አማካሪ ዶክተር አንቶኒ ፋውቺ ሲሆኑ ትናንት ለጋዜጠኞች በሰጡት መግለጫ ግለሰቡ መጠነኛ የኮሮና ቫይረስ የህመም ምልክት የታየባቸው ሲሆን ራሳቸውን አግልለው በመቆየት እየተሻላቸው መምጣቱን ተናግረዋል። ግለሰቡ ሁለቱንም ክትባቶች አሟልተው የወሰዱ ሲሆን የማጠናከሪያውን ክትባት ግን ገና ያልወሰዱ መሆኑን አስታውቀዋል። ፋውቺ በሚቀጥለው 2 ሳምንታት ውስጥ ቫይረሱን ተላላፊነት መጠንና የትኞቹ የክትባት አይነቶች የተሻለ ውጤት ሊያመጡ እንደሚችሉ ባለሙያዎች ሊደርሱበት ይችሉ ይሆናል ሲሉ ተናግረዋል። በሌላ በኩልም የዩናይትድ ስቴትሱ ፕሬዝደንት ጆ ባይደን ሰዎች አውሮፕላን፣ ባቡርና አውቶቡስ ሲሳፈሩ በአጠቃላይ ማንኛውንም የህዝብ መጓጓዣ ተሳፍረው በሚጓጓዙበት ወቅት የአፍና አፍንጫ መሸፈኛ ጭንብሎችን እንዲያጠልቁ ግዴታ የሚጥለውን ድንጋጌ በማስፋት ወደ ዩናይትድ ስቴትስ የሚገቡ ዓለም አቀፍ ተጓዦች መከተል ያለባቸው ጥብቅ የኮሮና ቫይረስ መመሪያ መስፈርቶችን ዛሬ ይፋ ያደርጋሉ። ፕሬዝደንቱ መጠኑ በብዙ ሚሊዮን የሚገመት የኮቪድ-19 መከላከያ ክትባት በመጪው ጥቂት ወራት ለተለያዩ አገሮች መላክ እንደሚሹ አመልክተዋል። የአሜሪካ ድምፁ ክሪስ ሃናስ ከዋሽንግተን ያጠናቀረውን አጠር ያለ ዘገባ አሉላ ከበደ ያቀርበዋል።
ፕሬዝዳንት ባይደን በዩናይትድ ስቴትስ ብሔራዊ የጤና ምርምር ኢንስቲትዩት ተገኝተው የሚያሰሙት ይህ ንግግራቸው አገራቸው ለአዲሱ የኮቪድ-19 ዝርያ የተጋለጠ የመጀመሪያው ሰው በምርመራ በተረጋገጠበትና ወረርሽኙ ወደሚጠናበት የክረምቱ ወራት እያመሩ ባሉበት በአሁኑ ወቅት አዲሱን የአስተዳደራቸውን የኮቪድ-19 እቅድ ይፋ ለማድረግ ሊጠቀሙበት አስበዋል። ዋይት ሀውስ ከባይደን ንግግር አስቀድሞ ባወጣው መግለጫ ወደ ዩናይት ስቴትስ የሚመጡ ተጓዦች ከመነሳታቸው በፊት ባሉት 24 ሰዓታት ውስጥ ከኮቪድ-19 ነፃ መሆናቸውን የሚያረጋግጥ የምርመራ ውጤት እንዲይዙ ይጠበቃሉ። ይህም ደንብ በዩናይት ስቴትስ እና በሌሎች አገሮች ዜጎች ላይ እኩል ተፈጻሚ ይሆናል ተብሏል። ሰዎች የህዝብ መጓጓዣ ተሳፍረው በሚጓዙበት ወቅትና በአውሮፕላን ጣቢያ በሚገኙበት ወቅት የአፍና አፍንጫ መሸፈኛ ጭንብሎችን እንዲያደርጉ የሚጠይቀው አስገዳጅ ደንብ የፊታችን ጥር 10 2014 ዓ.ም የተፈጻሚነት ጊዜው ያበቃል። ይሁንና በአዲሱ እቅድ እስከ ፊታችን መጋቢት ወር እንደሚራዘም ይጠበቃል። የዋይት ሀውስ መግለጫ በተጨማሪም የባይደን አስተዳደር በሚቀጥሉት 100 ቀናት ውስጥ 200 ሚሊዮን ተጨማሪ ክትባቶችን ወደ ተለያዩ ሀገሮች ለመላክ ቃል እንደሚገባ ጠቁመዋል። በሀገር ውስጥም ነዋሪዎች የኮቪድ-19 ክትባት እንዲወስዱ ለማበረታታት የታለሙ ትምህርታዊ ፕሮግራሞችና ብዙዎችን ለመድረስ የሚደረጉ ጥረቶችን ያስተዋውቃል። ይህ በእንዲህ እንዳለ ዩናይት ስቴትስ ውስጥ 60 ሚሊዮን የኮቪድ-19 ክትባት ሊወስዱ የሚችሉ ነገር ግን እስካሁን ያልወሰዱ ሰዎች መኖራቸውን የተናገሩት ዋናው የተላላፊ በሽታዎች አዋቂና የዋይት ሀውስ ከፍተኛ የጤና ጉዳዮች አማካሪ አንቶኒ ፋውቺ የማጠናከሪያ ክትባቶችን የወሰዱ ሰዎች ለአዲሱ የኮቪድ-19 ዝርያ ኦሚክሮን ቢጋለጡ እንኳን የከፋ በሽታ እንዳይገጥማቸው ይረዳቸዋል ብለው እንደሚያምኑ አመልክተዋል።
ሩሲያ ትናንት ረቡዕ ባስታወቀችው ትዕዛዝ ከ3 ዓመት በላይ የቆዩ በሞስኮ የሚገኙ የዩናይትድ ስቴትስ ኤምባሲ ሰራተኞች እንደ አውሮፓ አቆጣጠር ከጥር 31 ጀምሮ ወደ አገራቸው እንዲመለሱ ማዘዟ ተነገረ። እርምጃው ዩናይትድ ስቴትስ በአገሯ የሚገኙ የሩሲያ ዲፕሎማቶችን ያገልግሎት ዘመን ለመገደብ ለወሰነችው ውሳኔ አጸፋ መሆኑ ተመልክቷል። ባለፈው ሳምንት በዩናይትድ ስቴትስ የሩሲያ አምባሳደር ዩናይትድ ስቴትስ 27 የሩሲያ ዲፕሎማቶችና ቤተሰቦቻቸው እንደ አውሮፓ አቆጣጠር እስከ ጥር 30 ቀን ድረስ አገር ለቀው እንዲወጡ ማዘዟን ማስታወቃቸው ይታወሳል። በሩሲያና በዩናይትድ ስቴትስ መካከል ያለው ግንኙነት ከቀዝቃዛው ጦርነት ወዲህ አንጻራዊ መረጋጋት ያሳየ ቢሆንም ሩሲያ በዩክሬን ድንበር አካባቢ ወታደሮቿን ማስፈር ከጀመረች ወዲህ እንደገና መካረሩ እየታየ መሆኑ ተመልክቷል። በዓለም ዙሪያ በድህነት፣ በረሃብ፣ በጦርነት፣ ኮቪድ-19 ባስከተለው ተጽዕኖና በሌሎች በርካታ ችግሮች የሚሰቃዩ 183 ሚሊዮን ሰዎችን ለመርዳት 41 ቢሊዮን ዶላር ያስፈልጋል ሲል የተባበሩት መንግስታት ድርጅት አስታውቋል። እንደ አውሮፓ አቆጣጠር የ2022 ዓለም አቀፍ የሰብአዊ እርዳታ ዕቅድ ይፋ መደረጉን አስመልክቶ ሊሳ ሽላይን ከጄኔቭ ያደረሰችንን ዘገባ ስመኝሽ ቆየ ታቀርባለች።
የተባበሩት መንግስታት ድርጅት ባለስልጣናት ያወጡት ሪፖርት እንደሚያሳየው በመጪው የፈረንጆቹ አዲስ ዓመት በዓለም ዙሪያ የሚገኙ 274 ሚሊዮን ሰዎች አስቸኳይ እርዳታ ያስፈልጋቸዋል። ይህም አሁን ያጋባድር ነው ካለው አመት ጋር ሲነጻጸር በ17% ብልጫ ያሳያል። የመንግስታቱ ድርጅት ያስቸኳይ እርዳታ አስተባባሪ ማርቲን ግሪፊትስ የእርዳታ ፈላጊዎች ቁጥር ያሻቀበው ለረጅም ጊዜ በዘለቁ ግጭቶች፣ የፖለቲካ አለመረጋጋት፣ የኢኮኖሚ መውደቅ፣ የአየር ንብረት ለውጥና በኮቪድ-19 ወረርሽኝ ምክንያት መሆኑን ይናገራሉ።
There are 45 million people at risk of famine worldwide. 1%
በዓለም ዙሪያ 45 ሚሊዮን ሰዎች የረሃብ አደጋ ውስጥ ናቸው። 1% የሚሆኑ የሰው ልጆች ከመኖሪያ ቤታቸው ተፈናቅለዋል። በዚህ ውስጥ ደግሞ ሴቶችና ልጃገረዶች የበለጠ ስቃይ ይደርስባቸዋል። ልክ በጦርነት ውስጥ የበለጠ ስቃይ የሚደርስባቸው ንጹሃን ዜጎች እንደሆኑት ማለት ነው።
ግሪፊትስ አክለው ሰብአዊ እርዳታ አሁን ያሉትንና አዲስ እየተፈጠሩ ያሉ ችግሮች የሚያስከትሏቸውን አስከፊ ተጽዕኖች ሊቀንስ ይችላል ይላሉ። እንደ ምሳሌም በደቡብ ሱዳን በዚህ አመት ለረሃብ ተጋልጠው የነበሩ ግማሽ ሚሊየን ሰዎች በተባበሩት መንግስታት ድርጅት እርዳታ መትረፋቸውን የገለጹ ሲሆን የእርዳታ ሰጪ ድርጅቶች በየመን 10 ሚሊየን ለሚሆኑ ሰዎች የጤና አገልግሎት መስጠታቸውንና በሚያንማር በሚሊዮኖች የሚቆጠሩ ሰዎች ገዳይ ለሆኑ በሽታዎች መከላከያ ክትባት ማድረሳቸውን ጨምረው ጠቅሰዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ አጎራባቿ ዩክሬንን ብትወር የከፋ ነገር ይከተላታል ሲሉ የሩሲያ አቻቸውን አስጠንቅቀዋል። ብሊንከን ለሩሲያው የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ሩሲያ ከምስራቅ አውሮፓ አገሮችም ጋር ዲፕሎማሲያዊ መፍትሄዎችን እንድትፈልግ ጠይቀዋል። ብሊንከን ራሽያ ዩክሬንን ብትወር ዩናይትድ ስቴትስ በማያወላዳ መልኩ ምላሹን ትሰጣለች ሲሉ ማስጠንቀቂያውን የሰጡት ሁለቱ የውጭ ጉዳይ ሚኒስትሮች ስዊድን ስቶክሆልም ላይ ከተገናኙ አንድ ቀን በኋላ ነው። የውጭ ጉዳይ ሚኒስትሩ ሩሲያና ዩክሬን ልዩነቶቻቸውን እንደ አውሮፓ አቆጣጠር በ2014 ባላቸው የሰላም ስምምነት መሰረት እንዲያከናውኑ ዩናይትድ ስቴትስ ድጋፏን ትሰጣለች ብለዋል። የሩሲያ መንግስት ቃል አቀባይ ዲሞትሪ ፔስኮቭ ለጋዜጠኞች በሰጡት ማብራሪያ ዩክሬን በሩሲያ ድንበር የምታሳየው ጠባጫሪነትን እየጨመረ መምጣቱን ተናግረዋል። ሩሲያ በሰላማዊ መንገድ ለመነጋገር ዝግጁ መሆኗን ጠቅሰው የዩክሬን ጠባጫሪነት ግን ግጭትን የማያስቀር ያደርገዋል ሲሉ ቃል አቀባዩ ተናግረዋል። ከቅርብ ጊዜ ወዲህ በአሜሪካ ፖለቲካ ውስጥ ዝነኛ የሆኑ የመጡት ጥቁሯ ዲሞክራት ስቴሲ አብርሃም ለጆርጂያ ክፍለ ግዛት ገዥነት በቀጣዩ ምርጫ በድጋሚ እንደሚወዳደሩ ትናንት አስታወቁ። የ47 ዓመቷ ስቴሲ አብርሃም የክፍለ ግዛቱ ምክር ቤት ሕግ አውጪ አባል ሆነው ያገለገሉ ቢሆንም የበለጠ ዝነኛ ሆነው የወጡት እንደ አውሮፓ አቆጣጠር በ2018 በተደረገው የክፍለ ግዛት ገዥነት ከተወዳደሩ በኋላ ነው። ስቴሲ ካሸነፉ በክፍለ ግዛቲቱ የመጀመሪያዋ ጥቁር ሴት ይሆናሉ ተብሏል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ኩራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ህዳር 23 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለት ዋና አዘጋጅ ሲዮን ግርማ ናት። የቀጥታ ስርጭት የምስልና ድምፅ አቀናባሪያችን ጃን ድራይደን ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች እንዲሁም በኢትዮ ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። ስርጭታችንን የራዲዮ በቴሌቪዥን ዝግጅታችንን በሳተላይት ለምትከታተሉ ተመልካቾቻችን በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ላይ እንገኛለን። አሁን በቀጥታ ወደ ዕለቱ አቢይ ርዕስ ወሰዳችሁ። በሀገር አቀፍ ደረጃ የሁለተኛ ደረጃ ትምህርት ቤቶች ለአንድ ሳምንት ተዘግተው ተማሪዎችና መምህራን ለጦር ዘማቾች ማህበራዊና ኢኮኖሚያዊ አገልግሎቶችን እንዲሰጡ ተወሰነ። ይህም ተማሪዎች ከጦርነቱ በኋላ ሀገር በመገንባት ሂደት ለሚኖራቸው ተሳትፎ ልምድ የሚያገኙበትና ቃል የሚገቡበትም ጭምር እንደሆነ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጠዋል። በሌላ ዜና ከትግራይ ክልል ውጪ በአማራ ክልል ጦርነቱ በተስፋፋባቸው አካባቢዎች ከ1600 በላይ መደበኛ የትምህርት ተቋማት ለጉዳት መዳረጋቸውንና ከ1.2 ሚሊዮን በላይ ተማሪዎች ከትምህርት መራቃቸውንም የትምህርት ሚኒስትር ዴኤታው ዶክተር ሳሙኤል ክፍሌ ገልጠዋል። ለችግር በተጋለጡ 7 ዩኒቨርሲቲዎች የሚማሩ ተማሪዎችን በጊዜያዊነት በሌሎች ተቋማት የመመደቡ ስራም ይቀጥላል ነው ያሉት። ለዝርዝሩ ኬኔዲ አባተ።
የትምህርት ሚኒስቴር ዛሬ በሰጠው መግለጫ ከክልሎችና ከተማ መስተዳድሮች የትምህርት ቢሮ ኃላፊዎች ጋር በበይነመረብ በተደረገ ውይይት ከህዳር 27 እስከ ታህሳስ 3 2014 ዓ.ም በሀገር አቀፍ ደረጃ የሁለተኛ ደረጃ ትምህርት ቤቶች ለአንድ ሳምንት ሙሉ በሙሉ እንዲዘጉ መወሰኑን አስታውቋል። ውሳኔው የተላለፈው ተማሪዎችና መምህራን በሰሜን ኢትዮጵያ ጦርነት በመዋጋት ላይ የሚገኙ ዘማቾችንና ቤተሰቦቻቸውን በተለያዩ አገልግሎቶች የመደገፍ ስራ እንዲያከናውኑ ለማድረግ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል።
የሁለተኛ ደረጃ ትምህርት ቤት ተማሪዎች፣ መምህራንና ሰራተኞች ከህዳር 27 እስከ ታህሳስ 3 ቀን ድረስ ባለው አንድ ሳምንት መደበኛውን የትምህርት ፕሮግራም አቁመው ከአስተባባሪዎች፣ የክልል ትምህርት ቢሮና ትምህርት ቤቶች ጋር በመመካከር ለዚህ ሀገራዊ ትግል እንዳካባቢው ተጨባጭ ሁኔታ አስተዋጽኦ እንዲያደርጉ። ይህን ሲያደርጉ በዋናነት ቅድሚያ የሚሰጠው ያልተሰበሰቡ የዘማች ሰብሎች መሰብሰብና ቤተሰቦቻቸውን መርዳት ይሆናል። ከዚህ ባሻገር ግን እያንዳንዱ በሚችለው መንገድ ሁሉ ማለትም ገንዘብ በማዋጣት፣ ደም በመለገስ፣ ስንቅ በማዘጋጀት ወዘተ እንዲሳተፉ።
ተማሪዎች ለዘማቾችና ለቤተሰቦቻቸው የማህበረ ኢኮኖሚ አገልግሎት እየሰጡ የሚቆዩበት የአንድ ሳምንት ጊዜ ከጦርነቱ በኋላ ሀገር በመገንባት ሂደት ለሚኖራቸው ተሳትፎ ልምድ የሚያገኙበትና ቃል የሚገቡበት እንደሆነም ነው ሚኒስትሩ የገለጹት።
በዚህ ሂደት ትምህርት የቆመባቸው ቀናቶች በሙሉ ትምህርት ቤቶች በሚያወጡት የማካካሻ መርሃ ግብር መሰረት እንዲካካስ ይደረጋል። ተማሪዎች ይህ ትምህርት የሚቆምበት ሳምንት ለሀገራቸው ያለውን እንድምታ እያሰቡ ለወደፊት የዚህን አይነቱ ግጭት በሀገራችን በምንም መንገድ እንዳይደገም ለማድረግና ከዚህ ግጭት ባለፈ ሀገራችንን እንደገና ለመገንባት በሚደረግ እንቅስቃሴ እንደሚሳተፉ ቃል የሚገቡበት ታሪካዊ ጊዜ ጭምር ነው። ይቺ ሀገር አገራቸው መሆናቸው፣ ይቺ ሀገር ለነሱ ለማቆየት እንደሆነ ይሄ ጦርነት እየተካሄደ ያለው እንዲያውቁትና ካሁኑ የሞራል ስብዕናቸውን ከታች ጀምረን በተለይ በአገራቸው ጉዳይ ላይ የሞራል ስብዕናቸውን መገንባት አስፈላጊ በመሆኑ ነው። ይሄን ጊዜ መጠቀም በጣም አስፈላጊ ነው ብለን ነው። ስለዚህ ዘመን ተሻጋሪ ትርጉም አለው ብለን ነው ይሄን ያደረግነው። ኢሚዲየትሊ ከሚገኘው ውጤት ባሻገር ማለት ነው።
የተማሪዎቹ አገልግሎት አስገዳጅ ወይስ በውዴታ የሚከናወን ነው በሚል ላነሳውላቸው ጥያቄ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ይህን ምላሽ ሰጥተዋል።
ይሄ እኮ ከሬጉላር የትምህርት ጊዜ ያንን ጊዜ በምንሰጥበት ጊዜ ሁሉም ተማሪ በዚህ ውስጥ እንዲሳተፍ ነው። ዜርፎር ሁሉም ተማሪ ልክ ትምህርት ቤት እንደሚሄደው በዛ ሰዓት ቢያንስ በትምህርት ሰዓት አገራዊ በሆነ ጉዳዮች ላይ እንዲሳተፍ እንፈልጋለን። ሶ የተማሪነት ግዴታ ይህን ማድረግ አለባቸው።
በመግለጫው ላይ የተገኙት የኦሮሚያ ክልል ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ስለ ውሳኔው ይህም ብለዋል።
ከኢትዮጵያ ፖፑሌሽን 1/4 ህዝብ ትምህርት ሴክተር ውስጥ ነው ያለው። ስለዚህ የመጀመሪያ መሆን ያለበት የዚህን ጦርነት ሁኔታ ተገንዝበን ተማሪዎች፣ መምህራን፣ አጠቃላይ በትምህርት ሴክተሩ ያለው ሰው ይህንን ጉዳይ ተረድቶ የራሱን አስተዋጽኦ እንዲያደርግ ነው ይህን ለመመከት የሚል ነው ከስምምነት የተደረሰው። ስለዚህ ሁለተኛ ደረጃ ተማሪዎች በተለይ ሚሊሻ ቤተሰብ ሰብል መሰብሰብ ሊሆን ይችላል። ስለዚህ ለዚህ ሚሊሻ ቤተሰብ ሰብል መሰብሰብ ለዛ ሞራል የመሆን ሁኔታ ነው። ሁለተኛ ሰብል ስንሰበስብ ኢኮኖሚን የመደገፍ አንዱ አካል ሊሆን ይችላል ከምል ነው ማለት ነው።
በሌላ ተያያዥ ዜና ከትግራይ ክልል ውጭ በአማራ ክልል ጦርነቱ በተስፋፋባቸው አካባቢዎች ከ1600 በላይ መደበኛ የትምህርት ተቋማት ለጉዳት መዳረጋቸውንና ከ1.2 ሚሊዮን በላይ ተማሪዎች ከትምህርት መራቃቸውን የትምህርት ሚኒስትር ዴታው ዶክተር ሳሙኤል ክፍሌ ገልጸዋል። በከፍተኛ ትምህርት ደረጃ ደግሞ በትግራይ ክልል ያሉትን ጨምሮ 7 ዩኒቨርሲቲዎች ለጉዳት መዳረጋቸውን የገለጹት ሚኒስትር ዴታው በትምህርት መሰረተ ልማት ላይ የደረሰውን አጠቃላይ ጉዳት በተመለከተ ተጨማሪ ጥናት እየተደረገ እንደሚገኝ ተናግረዋል።
ትምህርት ተቋማትን በተመለከተ የደረሰውን ጉዳት በተመለከተ ገና ጥናት እያካሄድ ነው። ባለፉት ወራት ግን የተለዩ ተቋማትን በተለይ ከትግራይ ክልል ውጪ ባሉ የዋግ ልዩ ዞን፣ ሰሜን ወሎ፣ ደቡብ ወሎ፣ የኦሮሞ ብሔረሰብ አማራ ክልል ያሉት አካባቢ ላይ ወደ 1600 ተቋማት ችግር ውስጥ እንደገቡ እናቃለን። ከነኛ ውስጥ 300 ተቋማት በላይ ሙሉ ለሙሉ ውድመት የደረሰባቸው ናቸው። ከትግራይ ክልል ውጪ ድጋሚ ከ1.2 ሚሊዮን በላይ ተማሪዎች ከትምህርታቸው ተስተጓጉሏል። ወደ 40 ሺህ የሚደርሱ መምህራን ከትምህርት ስራ ውጪ ሆነዋል። በነበሩት ተጨማሪ ወቅታዊ ሳምንታት ተጨማሪ ጉዳቶች እንደደረሱ እናውቃለን። መረጃዎቹን ወቅታዊ ማድረግና ቁጥሮቹን የማስተካከል ስራ ይጠብቀናል። ያጠቃላይ ትምህርት ነው ቀደም ብዬ ያነሳሁት። ትምህርት በቴክኒክና ሙያም በከፍተኛ ትምህርትም አለ። ትግራይ ክልልን ጨምረን 7 ዩኒቨርሲቲዎች 15 ካምፓስ በሙሉ በከፊል የተጎዱ ናቸው። እነኚህ እንግዲህ ጉዳቱ ምን ያክል ነው የሚል አሁን ጥናት እያካሄድ ነው ያለ ነው። ተቋማዊ መረጃዎች አሉ። በቢሊዮኖች አትናል ሙሉ ለሙሉ ጉዳቱን ለማካካስ በርካታ አመታት የሚጠይቀን ነው።
ለችግር በተጋለጡ የከፍተኛ ትምህርት ተቋማት የሚማሩ ተማሪዎችን ምደባ በተመለከተም ዶክተር ሳሙኤል ተከታዩን ብለዋል።
ከጦርነቱ ጋር በተያያዘ ትግራይ ክልል ባሉ ዩኒቨርሲቲዎች ሲማሩ የነበሩ ተማሪዎቻችንን እና ወልዲያ ዩኒቨርሲቲ የነበሩትን ተማሪዎች ወደ ሌሎች ዩኒቨርሲቲዎች በጊዜያዊነት ምደባ ሰጥተናል። ቀጥለን የወሎ ዩኒቨርሲቲ መረጃ የማጥራት ስራ እየሰራን ነው። በቅርቡ እነዚህንም በጊዜያዊነት የምንመድብ ይሆናል። ውጊያውን ብናጠናቅቅም ትምህርት ተቋማቱን ስራ ለማስጀመር ጊዜ ስለሚፈልግ ተማሪዎችን በጊዜያዊነት የምናቆይባቸው ቦታዎች ያስፈልጉናል።
በሰሜን ኢትዮጵያ ከአንድ አመት በላይ የቆየውና በአሁን ወቅት ተባብሶ የቀጠለው ግጭት ከትምህርት ተቋማት ባለፈ በርካታ ሰብአዊ ቀውሶችንም ያስከተለ ሲሆን በጦርነቱ ምክንያት ሰብአዊ ድጋፍ የሚያስፈልጋቸው ሰዎች ቁጥር 9.5 ሚሊዮን ገደማ መድረሱን የመንግስታቱ ድርጅት የዓለም ምግብ ፕሮግራም በቅርቡ መግለጹ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ ለዘገባው። አድማጮች፣ ተከታዩ መጽሔት ርዕስ ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። የዩናይትድ ስቴትስ ከአፍሪካ ሀገሮች ጋር ባላት ግንኙነት ቅድሚያ የምትሰጣቸውን የፖሊሲ ጉዳዮች ያስገነዘበ ስብሰባ በትላንትናው ዕለት እዚህ ዋሽንግተን ዲሲ ውስጥ ተከናውኗል። የአሜሪካ የውጭ ጉዳይ ኮሚቴ አባል የሆኑ የሕዝብ እንደራሴዎች ጥያቄ በተሰማበት አህጉሩን በሚመለከቱ ፖለቲካዊና ኢኮኖሚያዊ ፖሊሲዎችን ከሚያስፈጽሙ ተቋማት የመጡ ባለስልጣናትም ማብራሪያ በሰጡበት በዚህ ስብሰባ ላይ ኢትዮጵያን የተመለከቱ ጉዳዮች በተደጋጋሚ መነሳታቸው ተዘግቧል። ሀብታሙ ስዩም የተወሰኑትን በቀጣዩ ዘገባው ይቃኛቸዋል።
በዋነኝነት ዩናይትድ ስቴትስ የአፍሪካ ሀገራትን በተመለከተ ያሏትን ወቅታዊ የፖሊሲ ቅድሚያዎች ይፋ ለማድረግ ነው የአሁኑ ስብሰባ የተጠራው። የዩናይትድ ስቴትስ የውጭ ጉዳይ ኮሚቴ አባል የሆኑ የሕዝብ እንደራሴዎች የተለያዩ አፍሪካ ሀገራትን ጉዳይ በማንሳት የሀገራቸውን ወቅታዊ አቋም ገምግመዋል፣ መደረግ ያለባቸውን እርምጃዎችም ጠቁመዋል። ኢትዮጵያ በዚህ ስብሰባ ላይ በተደጋጋሚ ተነስታለች። በሀገሪቱ ውስጥ ባለው ጦርነት ውስጥ ዩናይትድ ስቴትስ ባላት ሚና የተለያዩ ጥያቄዎች ቀርበዋል። ሴናተር ክሪስ ሜዘን የመሰሉ ዩናይትድ ስቴትስ ለአንድ ወገን ያዳላ አቋም እያሳየች ነው የመባሉን ነገር አንስተዋል። በአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ጸሐፊ ሞሊፊ መልስ ሲሰጡ ይህንም ብለዋል።
This is a really good opportunity for me to make very clear what I think has been
ኢትዮጵያ ላይ ያተኮረውን የዩናይትድ ስቴትስ ፖሊሲ በተመለከተ ያለውን የተሳሳተ ግንዛቤ ለማጥራት ለኔ ይሄ መልካም እድል ነው። በመጀመሪያ ደረጃ ዩናይትድ ስቴትስና ህዝቦቿ ከመላ የኢትዮጵያ ህዝቦችና መንግስታት ጋር 10 አመታትን ያስቆጠረ ረዘም ያለ ግንኙነት አላቸው። የኢትዮጵያን እድገት፣ ሉዓላዊነትና የግዛት ክብር እንደግፋለን። በዚህ ግጭት ውስጥ ለማንም አልወገንም። በመቶ ሺዎች የሚቆጠሩ ሰዎች ሰዎችን በማፈናቀል የሀገሪቱን ኢኮኖሚ በማድቀቅ ለሀገሪቱ መረጋጋት ስጋት በመሆን ከፍተኛ ጉዳት እያደረሰ ያለውን ግጭት ለማስቆም በእጅጉ የተቻለንን ሁሉ እያደረግን ነው። በተለያዩ ዲፕሎማሲያዊ መንገዶች ግጭቱን ለማስቆም ተፋላሚዎች የተኩስ አቁም ስምምነት ላይ እንዲደርሱ በማሳሰብ በግጭቱ ጫና ለደረሰባቸው ማህበረሰቦች ሁሉ ሰብአዊ ድጋፍን ለማስፋፋት እንዲሁም ሁሉን አካታች ብሔራዊ ውይይትን ለማስጀመር በእጅጉ በርትተን እየሰራን እንገኛለን። የዩናይትድ ስቴትስ የውጭ ጉዳይ ፖሊሲ ትኩረት ይሄ ነው። ለአንደኛው ወገን አድሎ ይደረጋል የሚባለው እውነት አይደለም።
ኢትዮጵያ ውስጥ እየደረሱ ያሉ የጭካኔ ድርጊቶችና የመብት ረገጣዎች ጉዳይ እንደሚያሳስባቸው የገለጹት ፌ አብሮ ደግሞ እየተንሰራፋ ያለው የጥላቻ ንግግር ዩናይትድ ስቴትስ ልታየው የምትፈልገውን አዎንታዊ ለውጥ እያወከው እንደሆነ ጠቅሰዋል።
But a second concern is the hate speech. And there is a lot of hate speech among
በሁለተኛ ደረጃ የሚያሳስበን የጥላቻ ንግግር ነው። በዩናይትድ ስቴትስ የሚኖረው የኢትዮጵያ ዲያስፖራ ዘንድ ከፍተኛ የጥላቻ ንግግር አለ። ዲያስፖራው ግጭቱን ከማባባስ ይልቅ ግጭቱን ዲያበቃ ኃላፊነት የተሞላበት ሚና እንዲጫወት እናሳስባለን። መልካም ድሎቻችን ላይ ጫና የፈጠሩ ካሁን ግጭት ቀድሞ የነበሩ አመታትን ያስቆጠሩ ድርብርብ ሁሉን አይነት ብሔር ተኮር ቁርሾች እንደነበሩም እንረዳለን።
ሞልፊ ከተለያዩ ማህበራዊ መገናኛዎች ጋር እየተደረጉ ያሉ ንግግሮችንም ጠቅሰዋል። ሴናተር ዲን ፍሊፕ በዚህ ስብሰባ ላይ ጥያቄ ካቀረቡ የህዝብ እንደራሴዎች መካከል አንዱ ናቸው። ኢትዮጵያ ውስጥ እየሆነ ያለው ሁሉ አሳዛኝ መሆኑን ጠቅሰው የባይደን አስተዳደር በተፋላሚ ወገኖች ባለስልጣናት ላይ ማዕቀብና የቪዛ ገደብ ከጣለ ወዲህ የባህሪ ለውጥ ታይቶ እንደሆነ ጠይቀዋል። ሞልፊም ይህንን መልሰዋል።
I would say we have seen some changes in behavior but not adequate changes in behavior.
የባህሪ ለውጥ አይተናል። ይሁንና በቅርብ ጊዜ ያየነው በቂ ለውጥ አይደለም። የኢትዮጵያ መንግስት ይመስለኛል ወደ 100 እርዳታ የጫኑ መኪናዎች ወደ ትግራይ እንዲገቡ ፈቅዷል። ይሁንና በዚህ ሰዓት ግጭቱ ተባብሷል። እንደምታውቁት ግጭቱ ከትግራይ አልፎ ወደ አማራ ክልልና አፋር ክልል ተስፋፍቷል። ሌሎችንም የኢትዮጵያ ክፍሎች ያሰጋል። ተፋላሚዎቹ አካላት ጠላትነትን አቁመው ሁኔታውን ለመሻገር ድርድር እንዲጀምሩ ግፊት ለማድረግ በእጅጉ እየጣርን ነው።
የሚኒሶታ ግዛትን ይወክሉት ኤሊያን ኦማር በበኩላቸው ካቀረቧቸው የአፍሪካ ሀገራትን ከሚመለከቱ በርከት ያሉ ጥያቄዎች መካከል ኢትዮጵያን የሚመለከተው ቀጣዩ ጥያቄ ይገኝበታል።
Also increasing reports that the United Arab Emirates, Turkey, China
የተባበሩት አረብ ኤሚሬትስ፣ ቱርክ፣ ቻይና እና ኢራን በትብብር የኢትዮጵያ መንግስትን በድሮንና በመሰል መሳሪያዎች እያስታጠቁ ነው የሚሉ ዘገባዎች አሉ። የመሳሪያ ማዕቀብ ለማድረግ ግፊት ልናደርግ የሚገባበት ጊዜ አይደለም? እስከዚያው አጋሮቻችን የኢትዮጵያ መንግስትን ማስታጠቅ እንዲያቆሙ ግፊት ልናደርግ አይገባምን?
በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ጸሐፊ ሞልፊ ይህንን መልሰዋል።
issue of arms supplies to Ethiopia
ለኢትዮጵያ የቀረቡ ያሉ ጦር መሳሪያዎች ጉዳይ ከቀጠናዊና ዓለም አቀፋዊ አጋሮቻችን ጋር ያለን ዲፕሎማሲ አንድ አካል ነው። የመሳሪያ አቀባ በኒውዮርክ እየተካሄደ የሚገኘው የጸጥታው ምክር ቤት ውይይት ከተነሱ በርካታ ጉዳዮች አንደኛው ነው።
በዚህ ስብሰባ ላይ የኢትዮጵያን ወቅታዊ ሁኔታዎች ከሚመለከቱ ጉዳዮች በተጨማሪ አምልኮ ነጻነት እየተፈተነ ባለባት ናይጄሪያ ያለው ውጥረት፣ በተለያዩ ፖለቲካዊና ምጣኔ ሀብታዊ ቀውሶች እየተፈተኑ ያሉት የምስራቅ አፍሪካ ሀገራት ሱዳን፣ ደቡብ ሱዳንና ሶማሊያን የሚመለከቱ ጉዳዮችም ተነስተዋል።
አመሰግናለሁ ሀብታሙ። አድማጮች አሁን ወደ ተከታዩ የመጽሔት ርዕስ እንሻገር። በመላው ዓለም የሚገኙ ኢትዮጵያውያንና የኢትዮጵያ ወዳጆች ወደ አገር ቤት እንግባ የሚል ስያሜ የተሰጠውን ጥሪ እንዲቀላቀሉ ሲሉ ጠቅላይ ሚኒስትር አብይ አህመድ ጠይቀዋል። ጥሪው በገና በዓል ሰሞን የሚኖረውን የረፍት ጊዜ በመጠቀም 1 ሚሊዮን ኢትዮጵያውያንና ትውልደ ኢትዮጵያ እንዲሁም የኢትዮጵያ ወዳጆች ወደ አገር ቤት እንዲመጡ የተጋበዙበት መሆኑን የጠቅላይ ሚኒስትሩ ቃል አቀባይ ቢለኔ ስዩም ለአሜሪካ ድምፅ ገልጠዋል። የእነርሱ በብዛት መምጣት የአገሪቱን ወቅታዊ ሁኔታ ለዓለም አቀፉ ህብረተሰብ ለማሳየት የሚያግዝም ነው ያሉት ቢለኔ በሰጡት አስተያየት። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩምን በስልክ ያነጋገረው እስክንድር ፍሬው ተከታዩን አድርሶናል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያውያን፣ ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች በሚል ጥሪውን ያቀረቡት ዛሬ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ነው። በመላው ዓለም የምትገኙ ኢትዮጵያውያንና የኢትዮጵያ ወዳጆች የወደ አገር ቤት ንግባ ጥሪን እንተቀላቀሉ እንጋብዛለን ብለዋል ጠቅላይ ሚኒስትሩ። ጥሪው ከገና ጀምሮ 1 ሚሊዮን ኢትዮጵያውያን ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች ወደ አገር ቤት እንዲመጡ የተጋበዙበት መሆኑንም ነው የጠቆሙት። ይህንኑ በተመለከተ ያነጋገርኳቸው የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም የጥሪውን መንፈስ አብራርተዋል።
ጥሪው የገና በዓልን ለማክበር አይደለም፣ የገና አካባቢ ነው። የገና በዓልን የሚያከብሩ ወገኖችም አሉ፣ የማያከብሩም ደግሞ የህብረተሰብ ክፍላችንና ኢትዮጵያውያንም አሉ። ነገር ግን ያው በምዕራባውያን ሀገር የሚኖሩት አብዛኛ የትውልደ ኢትዮጵያና ኢትዮጵያውያኖች ዳያስፖራዎች ያሉባቸው ሀገሮች በገና ወቅትና በምዕራባውያኖቹ የአዲስ ዓመት ወቅት መስሪያ ቤትም የመዘጋት ትምህርት ቤትም የመዘጋት እድል ስላለ ያንን አጋጣሚ ተጠቅመው እዚህም ድረስ አብዛኛውን ጊዜም እንደምናየው ከዚህ በፊትም እስከ ኢትዮጵያ ገና ከፊት ለፊታችን ያለው እንግዲህ በዓል እሱም ስለሆነ ከዛ አካባቢ ጋር ተያይዞ በጣም ብዙ ወገኖች የመምጣት አዝማሚያ ያላቸው በሌላ ጊዜዎችም እንደተመለከት ነው ማለት ነው። አሁንም ደግሞ ባለንበት ወቅት በተለይ ደግሞ ሀገር በጣም ብዙ ጫና በሚደረግባት በተለይ በምዕራብ ምዕራባውያን ሀገራት ውጡ ከሀገር እያሉ ትውልድ ኢትዮጵያውያንም የነሱ ሀገር ዜጎች የሚሆኑንም በማሸማቀቅ ላይ በሚገኙበት ሰዓት አብዛኞቹም እንደምናያቸው በሄዱበትም ሰላም ያለ ቦታ እንጥለን ነው የምንሄደው ያለ ነው እያሉ ሪፖርቶችም እየመጡ ነው። እና በእንደዚህ አይነት ጫና ወቅት ላይ የበለጠ ተጽዕኖ ሊያሳርፉ የሚችሉም ውጭ ያሉት አጋሮቻችንና ኢትዮጵያውያኖች ናቸው። ስለዚህ ይህንን ጥሪ መቀበል ማለት አንድም እንዳስተላልፉት ያው እዛ እያደረጉት ያለውን በጣም ጥሩ ስራ የበለጠ ማጎልበት አቅማቸው እስከፈቀደ ድረስ እዚህ በመገኘት ከወገኖቻቸው ጋር አንድ ላይ በማሳለፍ ያለውንም ሁኔታ አይተው የበለጠ ደግሞ ለዓለም ማህበረሰቡን ለብዙም ለማስታው ማሳወቅ የሚችሉበትም አግባብ ስለሆነ ነው። ከዚህ በተጨማሪም ደግሞ እዛ ባሉበት ከመምጣታቸውን በፊት የተለያየ አይነት እርዳታዎችንም ሞቢላይዝ አድርገው ሪዞርስም ሰብስበው እዚህ ለተጎዱ አካላት ምክንያቱም በዚህ ወቅት በፈጠረው ችግር በጣም የተጎዱ አካላትም አሉ። ስለዚህ ለነሱም አለኝታነን ለነሱም አጋዥነን ደራሽነን የሚለውንም ስሜት ለመፍጠር ነው። መጥቶ አንዳንድ ቦታዎችን ለማየት እርዳታም የመስጠት በተለያየ አቅጣጫ ያው የኢትዮጵያ ሕዝብ እንደዘመተው ውጭ ያሉትም ኢትዮጵያውያን እነሱም ባላቸው አቅም ዘመቱ ስለሆነ በተቻለ መጠን ደግሞ እዚህም መጥተው አብረው ይሄንን ድምፅ ለማሰማት ያግዛል በሚል ነው።
የፕሬስ ኃላፊዋ ሰሞኑን በሰጡት መግለጫም የአገሪቱን አጠቃላይ የጸጥታ ሁኔታ በተመለከተ በዓለም አቀፍ የመገናኛ ብዙሃን ጭምር የተሳሳቱ መረጃዎች እንደሚሰራጩ በመጥቀስ ወቅሰዋል። ኢትዮጵያ ከአሸባሪ ድርጅት ጋር ጦርነት ላይ መሆኗ ጥርጥር የለውም ያሉት ቢለኔ በሁሉም የአገሪቱ አካባቢዎች ጦርነት እንዳለ አድርጎ መሳል ግን የተሳሳተ ነው ብለዋል። ኢትዮጵያውያንና የኢትዮጵያ ወዳጆች ከገና በዓል ሰሞን ጀምሮ በብዙ ቁጥር ወደ አገር ቤት መምጣታቸው እንደዚህ አይነቱን የተሳሳተ ግንዛቤ ሊቀይር እንደሚችልም በዛሬው ቃለ መጠይቅ ተናግረዋል።
እንግዲህ ወር ሊሆነው ነው አዲስ አበባ ተከባለች ተብሎ ትላልቅ ብዙ አመኔታ ምንጥልባቸው የነበሩ የምዕራባውያን ሚዲያዎች ይሄን ነገር ሲያናፍሱ የነበረው እና ያንን ሰውን የመረበሽ ሁከት አለ፣ ብጥብጥ አለ የሚለውን ስሜትና ትክክለኛ ገጽታ ያለመስጠትም ነገር አለ። ከዛ በተጨማሪ ደግሞ አንድ ሰዎችን እንደዚህ በፍርሃት በምታስወጣበት ጊዜ ለዓለም ህብረተሰብም የሚሰጠውም ሚኒንግ አለ። ምክንያቱም ነገሮች የተረጋጉ ስላልሆነ በቃ ኢትዮጵያ ላይ የሚንደሳት አድርጎ የሚለ ስለዚህ ኢኮኖሚካሊ ዳሜጅ የሚያደርገውም ነገር እና እንቅስቃሴዎችም አሉ ወደዛ። ይህን የበለጠ ደግሞ ለመጋፈጥ የሚችሉት ኢትዮጵያውያኖች ናቸው። ኢትዮጵያውያኖች ኢትዮጵያ ውስጥም ያሉ ከሀገር ውስጥም ያሉ ማለት ነው። ስለዚህ በዚህ ጊዜ ላይ አንድ ላይ መሆን በህብረት በአንድነት ለምንፈልጋት ኢትዮጵያ ማሳካት የምንፈልገውን ሁሉ መስራት ያለብን በአብሮነት ነው እና አንደኛው ይሄ ማሳያው ነው። ይሄ ሁሉ ነገር ምላሽ ይሆናል ማለት ሳይሆን አትሊስት ያንን የመጣውን ጫና አንድ የመጋፈጫ መንገድ ይሄንን ነው በሚል ነው።
የፕሬስ ኃላፊዋ ሰሞኑን የሰጡት መግለጫ በሀገሪቱ ያለውን የጸጥታ ሁኔታ የዳሰሱበትና እየተወሰዱ ያሉ እርምጃዎችንም ያብራሩበት ነው። ከታወጀ 3 ሳምንታት ያስቆጠረው የአስቸኳይ ጊዜ አዋጅ ለምሳሌ የሽብር እቅዶችን ከማክሸፍ አንጻር ውጤት ማስገኘቱን አመልክተዋል። በፍተሻ የተገኙ የጦር መሳሪያዎችን፣ የኮሙኒኬሽን እቃዎችንና ሌሎችን ደግሞ በማሳያነት ጠቅሰዋል። የሰሜኑ ኢትዮጵያ ጦርነት የቀጠለው ግጭቱ በሰላማዊ መንገድ እንዲፈታ በአፍሪካ ህብረትና በሌሎችም ወገኖች ጥረቶች እየተደረጉ ባሉበት ወቅት ነው። የኢትዮጵያ መንግስት ከመጀመሪያ አንስቶ በሰላማዊ መፍቴ ሲያምን መቆየቱን የገለጹት የፕሬስ ኃላፊዋ ቢለኔ ስዩም ለአፍሪካ ህብረቱ ልዑክ ኦሊሴጎን ኦባሳንጆ ጥረት እውቅና በመስጠትም መተባበሩን ጠቅሰዋል። ይህም ሆኖ ግን የኢትዮጵያ ጥምር ኃይል በግንባር የተለያዩ ቦታዎችን እያስለቀቀና እየተቆጣጠረ መሆኑን አስታውቀዋል። ኢትዮጵያውያንና ትውልድ ኢትዮጵያውያን ከገና በዓል ጀምሮ ወደ አገር ቤት እንዲመጡ የቀረበው ጥሪ ግን ሰሞኑን በግንባር ከተገኙ ውጤቶች ጋር የተገናኘ አለመሆኑን አብራርተዋል።
ከዛ ጋር የተያያዘ አይደለም። ያው እርሳቸውም ከሄዱ ከአንድ ሳምንት በኋላ በጣም ብዙ ድሎችም አሉ፣ በጣም ብዙ ቦታዎችንም መቆጣጠር ችለዋል። እርሳቸውም ይሄንን መስዋዕትነት አድርገው ነው እንደ መሪ ይሄንን እንደ ተምሳሌትነት አሳይተዋል። ስለዚህ በተለያየ መንገድ ሰው ሁሉ ግንባር ላይ ይውጣ፣ ይሂድበት፣ ይሳተፍበት የተባለ አለ። ይሄኛውም ደግሞ ሌላ ግንባር ነው። እዚህም ሀገር ውስጥ ሆኖ በራሱ በሙያውም የሚደግፍም አለ። እሱም አንድ ሌላ ግንባር ነው። የሀገሩትን ሁኔታና ሀገሩ ፕሮሞት በማድረግ ደግሞ አንድ የሚሰሩ ሰዎች አሉ። ስለዚህ እሱም ሌላ ግንባር ነው። ዳያስፖራውም ደግሞ እዛው ባሉበት ሀገር እያየናቸው ነው። ድምፅ ለማሰማት እውነታውን ለማሰማት በተለያዩ ከተሞችም በጣም ብዙ ሰልፎችም እያደረጉ ነው። እሱም አንድ ሌላ ግንባር ነው። ስለዚህ ይሄኛውንም የተመቻቸ ወቅቱን በመጠቀም ከዚህ በፊትም ልክ እንዳልኩ በየአመቱ በጣም በዚህ ሰዓት ላይ ብዙ ኢትዮጵያኖች ወደ ሀገራቸው ይመለሳሉ። ግን የምዕራባውያን ሀገሮች አንዳንዶች የሚያደርጓቸው ጥሪዎች አትምጡ፣ አትሂዱ፣ ከዚህ ያላችሁት ውጡ የሚለውን ለመጋፈጥ ደግሞ እሱም አንድ ግንባር የሚያስፈልገው ስለሆነ በዛ መንፈስ ነው ይሄ መልእክት የተላለፈው።
የአስቸኳይ ጊዜ አዋጅ እዝ ትናንት ባወጣው መግለጫ የኢትዮጵያ ኃይሎች ከህወሓት ባስለቀቋቸው አካባቢዎች ከምሽቱ 12 ሰዓት እስከ ጠዋቱ 12 ሰዓት የሚቆይ የሰዓት እላፊ መታወጁን አስታውቋል። ሰዓት እላፊው የታወጀው በአካባቢዎቹ ሰላምና ጸጥታን ለማስፈን እንደዚሁም የህዝብና የንብረትን ደህንነት ለመጠበቅ መሆኑንም አስረድቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። አድማጮች፣ ተከታዩም እዚያው አዲስ አበባ ያቆየናል። የአዲስ አበባ ዩኒቨርሲቲ ማህበረሰብ አባላት ዩናይትድ ስቴትስ መንግስት በኢትዮጵያ ላይ እያካሄደ ነው ያሉትን ጣልቃ ገብነት የሚያወግዝ የተቃውሞ ሰልፍ አካሂደዋል። ይብቃ በሚል መሪ ቃል የተካሄደው ይህ የተቃውሞ ሰልፍ ድምፅ አልባ መፈክሮችን በመያዝ ነው የተከናወነው። ከአዲስ አበባ ዩኒቨርሲቲ እስከ አሜሪካ ኤምባሲ ጎዳና ድረስ የተካሄደው የተቃውሞ ሰልፍ ሀሳባቸውን ያሰፈሩበትን ደብዳቤ ለአሜሪካ ድምፅ መስጠታቸውን የሰልፉ አስተባባሪዎች ለአሜሪካ ድምፅ በሰጡት አስተያየት አመልክተዋል። ፀሐይ ዳምጠው ተከታትለዋለች።
ከመላ ተቋም መወከላቸውን የተናገሩት የአዲስ አበባ ዩኒቨርሲቲ ማህበረሰብ አባላት የኢትዮጵያ ባንዲራና የተለያዩ መፈክሮችን በመያዝ በምዕራባውያን ላይ አለን የሚሉትን ቅሬታ ዛሬ አሰምተዋል። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ባህሎች አካዳሚ ዳይሬክተርና የሰልፉ አስተባባሪ መሆናቸውን የገለጹት ዶክተር ዮሐንስ አድገ የሰልፉን ዓላማ እንዲያብራርተዋል።
ኢትዮጵያ ላይ የሚደረገውን አላስፈላጊ ጣልቃ ገብነት መቃወም ነው። በዋናነት ምዕራብ ዓለም ያግነዛሪ በዩናይትድ ስቴትስ ኦፍ አሜሪካ ትምህርቱ ጊዜ ዜጎች ከዘራ እንዲወጡ እፈልጋለሁ ውጡ እያለች የምታደርገው ውጡ በጣም ትክክል አለመሆኑን፣ ሀገሪቱ ሰላም መሆኗን፣ የገጠማት ውስጥ ቅራኔ በራሳችን ውስጥ ስጥትና በራሳችን ሀገር በቀል መንገድ ህግ ከህግ ውጭ የሆነውን ህጉን እናስከብራለን አንድም የተሳሳተ መረጃ በመስጠት ያለን ማህበረሰብ አታጎናብዱ አንድም ለመቶ 17 የቆየውን የዲፕሎማቲክ ሪሌሽንሽፕ አታበላሹ ከኢትዮጵያ ህዝብና መንግስት ጋራ ታቆሙ እንኳ ቢያንስ ለእውነት ቆሙ ይህንን ለማሰማት ነው የወጣ ነው። አላማው ይሄ ነው።
የዩኒቨርሲቲው ማህበረሰብ አባላት በዝምታና የተለያዩ መፈክሮችን በመያዝ የምዕራባውያን ጣልቃ ገብነት የሚያወግዝ መልእክት አስተላልፈዋል ብለዋል ዶክተር ዮሐንስ። ከዩኒቨርሲቲው 6 ኪሎ ግቢ የተነሳው የተቃውሞ ሰልፍ አሜሪካ ኤምባሲ በር ላይ ደርሶ በሰላም መጠናቀቁንም ገልጸዋል።
ዋናነት ኖሞር የሚለውን አሁን የብላክ ሞመንት እየተንቀሳቀሰበት ያለው መፈክር ነው። ተቃውሞ የተደረገው ሳይለንት ማርሽ ሳይለንት ፕሮቴስት የተደረገው ሲኒየር ፕሮፌሰርስ ተያዙ ባነር ነበረ ተይዞ አንድም ድምፅ ሳይሰማ መፈክር ሳይሰማ ጽሁፎች ብቻ እያሳዩ ወደ አሜሪካ ኤምባሲ ነው ጉዞ የተደረገው። አሜሪካ ኤምባሲ በር ላይ ደግሞ ከደረስን በኋላ 10 ደቂቃ አካባቢ ቆመን ብቻ ያሳየን መፈክሮቻችንን ከኢትዮጵያ እጃችሁን አንሱ፣ ቴክኒስን አቁሙ፣ ይበቃል፣ ሊታዘዙ ጉዳትን አንቀበልም፣ እንቃወማለን፣ የአሜሪካ መንግስትና ህዝብ እውነቱን ተረዱ፣ ከእውነትና ከኢትዮጵያ ጎን ቁሙ የሚለው መፈክሮችን አሳየን። ከዛ በኋላ ለ10 ደቂቃ ደግሞ እንዲቀመጥ ተደረገ። ማህበረሰቡ ሁሉም አስፓት ላይ ተቀመጠ። አሁንም በስነ ሰዓት የጣት መንገድ ያለ ተወካዮች ለልቻላት ተወካዮች አስረክበን ሰጥተናታርሞ ወደ
የአሜሪካ መንግስት ለአንድ ወገን ያዳላል የሚል እምነት እንዳላቸው በዩኒቨርሲቲው የማህበረሰብ ስለ ልቦና መምህር ዶክተር አብርሃም ምናየ ተናግረዋል። የዩናይትድ ስቴትስ መንግስት ለአንድ ወገን ያዳላል በሚል እየቀረበ ያለውን ክስ በመመለከት የአሜሪካ ኤምባሲ ባለስልጣናት ደብዳቤያቸውን መቀበላቸውን ምላሽ ግን እንዳልሰጠዋቸው አስተባባሪዎቹ አመልክተዋል። ይሁን እንጂ በቅርቡ ዋሽንግተን ዲሲ በሚገኘው የሰላም ተቋም ተገኝተው በኢትዮጵያ ጉዳይ ላይ የተናገሩት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጄፍሪ ፌልትማን ሰሜን ኢትዮጵያ ውስጥ እየተካሄደ ባለው ጦርነት የዩናይትድ ስቴትስ ወገንተኛ አቋም እንዳላት መቆጠሩ ስህተት ነው ብለዋል። ሀገራቸው ጦርነቱን እንደምትቃወም ህወሓት ጦርነቱን ወደ አማራና አፋር ክልሎች ማስፋፋቱንና በሺዎች የሚቆጠሩ ሰዎችን ለመፈናቀል መደረጉንም ተቀባይነት እንደሌለው ከክልሎቹ በአስቸኳይ እንዲወጣም እንደምትጠይቅ ገልጸው ነበር። ኢትዮጵያ ውስጥ ያለው ሁኔታ እንደሚያሰጋው የገለጸው በአዲስ አበባ የአሜሪካ ኤምባሲ በቅርቡ ለአሜሪካ ድምጽ በኢሜይል ሰጥቶ በነበረው ምላሽ ዜጎቹ ባገኙት በረራ ሀገሪቱን ለቆ እንዲወጡ ማሳሰቡን እንደሚቀጥል ማመልከቱ ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይ። አድማጮች፣ በተከታዩ ርዕስ ደግሞ ከአዲስ አበባ ወደ ዋሽንግተን ልመልሳችሁ። የዩናይት ስቴትስ ከፍተኛ ፍርድ ቤት ጽንስን የማቋረጥ ሂደት በሚደግፍ የግዛት ሕጎች ዙሪያ ክርክሮችን በትላንትናው ዕለት ሰምቷል። በጽንስ ማቋረጥ ዙሪያ ለብዙ አስርት ዓመታት የዘለቀውን ክርክር ተከትሎም የተቃውሞ ድምጾች ሲስተጋቡ ውለዋል። ካሮላይን ፐርሱቲ ያጠናቀረችውን የዚህን ዘገባ ዝርዝር ኤደን ገረመው እንዲህ ታቀርበዋለች።
ትላንት ረቡዕ ዕለት የዩናይትድ ስቴትስ ከፍተኛ ፍርድ ቤት 15 ሳምንት ያለፈው ጽንስ ማቋረጥን የሚከለክለውን የሚሲሲፒ ግዛት ሕግ ሲያይ ውሏል። በዚህ ዙሪያ አንገብጋቢ የሆነው ጥያቄ ታዲያ ፍርድ ቤቱ እንደ አውሮፓውያን አቆጣጠር በ1973 ዓ.ም የጸደቀውን ሴቶች ከመንግስት ጫና ሳይደርስባቸው ጽንስን እንዲያቋርጡ የተወሰነውን የጽንስ ማቋረጥ ሕግ ይቀለብሰው ይሆን ወይ የሚለው ነው። ካቴሪና ለሰላማዊ ሰልፍ የወጡ እመቤት ናቸው።
This is the greatest challenge to Roe versus Wade in decades.
ይሄ ሴቶች ከመንግስት ሰፊ ጫና ሳይኖርባቸው ጽንስ እንዲያቋርጡ በሕገ መንግስቱ የተቀመጠው No versus Wade የተሰኘው አዋጅ በአስርት ዓመታት ጊዜ ውስጥ ያጋጠመው ትልቁ ፈተና ነው።
የሚሲሲፒ ሕግ ሴቶች ጽንስ ለማቋረጥ የሚወስኑበት ጊዜ ላይ ገደብ ይጥላል። የዩናይትድ ስቴትስ የበሽታ መከላከልና መቆጣጠሪያ ማዕከል ሲዲሲ ጥናቶች 92% የሚሆኑ ጽንሶች የሚቋረጡት ጽንሱ ከተፈጠረ በ13ኛው ሳምንት ጊዜ ውስጥ መሆኑን ያሳያሉ። ይሄ ታዲያ በሚሲሲፒ ሕግ አይፈቀድም። ክሪስታ ኮርቤሎ ፍርድ ቤት ጽንስ ማቋረጥን እንዲከለክልሻሉ።
I think abortion is kind of barbaric.
ጽንስ ማቋረጥ እጅግ ኋላ ቀር ነገር ነው። ላለፈው ከ50 አመት በላይ ሴቶችንና ቤተሰብን ሲያፈርስ ነበር።
ሳቫና ኤከርማንም ተመሳሳይ ሐሳብ አላቸው።
እኔ እንደሚመስለኝ ማዳን የምንችለው ህይወት ሁሉ ትልቅ ዋጋ አለው። አሁን ለማድረግ እየጣረን ያለነው ገደቡ ሌሎች ዓለም ሀገራት ያደረጉት ላይ እንሁን መጣር ነው።
ሪፐብሊካኑ ሴኔተር ስቲቭ ዴንሰን ትላንት ከከፍተኛው ፍርድ ቤት ውሎ በፊት እንዲህ ብለው ነበር።
እንደ ቻይናና ሰሜን ኮሪያ ያሉ ሀገራት የሚተገብሯቸውን የመሰሉ በህግ የተጫኑ የጽንስ ማቋረጥ ህጎችን ለማቆም እድል አለን። ዩናይትድ ስቴትስ ያደገ ጽንስ እንዲቋረጥ ከሚፈቅዱ በዓለም ላይ ካሉ 7 ሀገራት መካከል አንዷ ናት።
በሌላ በኩል ሴቶች ያለምንም ጫናና የመንግስት ጣልቃ ገብነት ጽንስ ማቋረጥ ሊፈቀድላቸው ይገባል ከሚሉት መካከል አንዷ የሆኑት ዴሞክራቷ ተወካይ ሎይስ ፍራንክል ናቸው።
ይሄ ጽንስ ማቋረጥን የሚከለክለው ህግ የፖለቲከኞች የሴቶችን ሰውነት ለመቆጣጠር ያሰበ ነው። ይሄ ግለሰቦች የሚፈልጉትን አይነት የጤና ሽፋን እንዳያገኙ ፖለቲከኞች የሚከለክሉት ነገር ነው።
አሊሰን ተርክስ ጽንስ ማቋረጥን ይደግፋሉ።
I've never had an abortion myself.
እኔ ጽንስ አቋርጬ አላውቅም፣ ግን ደግሞ አንድ ቀን ሊያስፈልገኝ ይችላል። ስለዚህ ይሄ የጽንስ ማቋረጥ ፍትህንና ነጻነትን ይመለከታል።
ፕሬዝዳንት ጆ ባይደን አሁን ባለው ህግ ዙሪያ እንዲህ ይላሉ።
I support Roe v. Wade. I think it's a rational position to take.
ሴቶች ከመንግስት ጫና ሳይኖርባቸው ጽንስ እንዲያቋርጡ በሕገ መንግስቱ በተቀመጠው Roe v. Wade የተሰኘው አዋጅ ደግፋለሁ። ይህ ምክንያታዊ የሆነ አቋም ነው ብዬ አስባለሁ።
የጽንስ ማቋረጥ ተቃዋሚዎች ከፍተኛ ፍርድ ቤቱ 6-3 በሆነ ድምጽ በወግ አጥባቂዎች በመያዙ ለረጅም ጊዜ የጓጉለት ስንድል እንደሚያገኙ ተስፋ አድርገዋል። በቃላት ክርክር ወቅትም የከፍተኛ ፍርድ ቤቱ አባል የሆኑት ሶኒያ ሶቶሜየር ፍርድ ቤቱ በፖለቲካ ጣልቃ ገብነት እንዳይጎዳ አሳስበዋል።
ሰዎች ይሄ ፖለቲካዊ ነው ብለው ካሰቡ እንዴት ነው ታዲያ መኖር የምንችለው?
የሚሲሲፒ ህግን ማጽደቅ በቀጣይ ሌሎች ግዛቶችም ተመሳሳይ አጋጅ የሆነ ህግ እንዲያጸድቁ በር ይከፍታል። የጠቅላይ ፍርድ ቤቱ ዋና ኃላፊ ጆን ሮበርትስ እንዲህ ይላሉ።
እንደሚመስለኝ የጽንሱን ቀጣይነት ከጽንስ ማቋረጥ ጋር የሚያያይዘው ነገር የለም። ነገር ግን የምርጫ ጉዳይ ነው። እንዴት ነው አንዲት ሴት ጽንሱን ለማቋረጥ ወይም ለመውለድ መወሰኗን በ15 ሳምንት ውስጥ የማታውቀው?
ከፍተኛ ፍርድ ቤቱ በዚህ ጉዳይ ላይ ውሳኔውን በመጪው የጎርጎሮሳውያኑ ዓመት የሚያሳውቅ ይሆናል።
አመሰግናለሁ ሄደን። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የሁለተኛውን አጋማሽ ዘልቀናል። በዚህም ዘገባ ወደ ባህር ዳር እናቀናለን። እኛ ኢትዮጵያውያን ከተረዳዳንና ከተጋገዝን የማንወጣው ችግር የለም ስትል የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ደራርቱ ቱሉ ተናግራለች። የኢትዮጵያ አትሌቲክስ ፌዴሬሽንም በአማራ ክልል በጦርነቱ ሳቢያ ለተፈናቀሉ ወገኖች የሚውል የምግብና ቁሳቁስ ድጋፍ አድርጓል። በአማራ ክልል በጦርነቱ ሳቢያ የተፈናቀለው ሰው ቁጥር ወደ 2.3 ሚሊዮን ማሻቀቡን ተመልክቷል። አስቴር ምስጋናው ዝርዝሩን ይዛለች።
ከሰባት ሚሊዮን በላይ የአስቸኳይ የምግብ እርዳታ የሚያስፈልገው ተፈናቃይ ያለበት የአማራ ክልል በውጭ ከሚገኙ ኢትዮጵያውያንና ከመንግስት እንዲሁም ከሀገሬው ሰው ብቻ የምግብና የቁሳቁስ ድጋፍ እየተደረገለት መሆኑን ባለስልጣናቱ ይናገራሉ። በዛሬው ዕለት በኢትዮጵያ አትሌቲክስ ፌዴሬሽን በኩል የ4.5 ሚሊዮን ብር ወጪ የቁሳቁስና የምግብ ድጋፍ እርዳታ አግኝቷል። በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ጉዳዮች ክላስተር አስተባባሪ አቶ ስዩም መኮንን ድጋፉን ሲቀበሉ ተፈናቃዮችን ለመርዳት የመንግስት ጥረት ብቻ በቂ አይደለም ብለዋል።
እነዚህ የህብረተሰብ ክፍሎች ከተፈናቀሉበት ጊዜ አንስቶ የክልሉ መንግስትና የፌዴራል መንግስቱ በቻሉት አቅም ለመደገፍ ወገኖቻችን እንዳይጎዱ፣ ረሃብ እንዳያጠቃቸው ለመከላከል፣ ለመንከባከብ እየሞከረ ነው። ነገር ግን ደግሞ በመንግስት ጥረት ብቻ የሚከናወን ስላልሆነ በአካባቢው ያሉ ማህበረሰቦቻችን፣ ለጋሽ ድርጅቶች፣ ተባባሪ አካላትን በማስተባበር ለወገን ደራሽ ወገን ነው የሚለውን መርህ መሰረት በማድረግ የኢትዮጵያ አትሌቲክስ ፌዴሬሽን ከእናንተው ጎን ነን፣ እናንተም ሲቸግራችሁ የእኛም መቸገር ነው፣ ወገኖቻችን ናቸው የቸገሩት ብላችሁ ይሄን አስተባብራችሁ በከፍተኛ ገንዘብ የሚተመን ይዛችሁ እዚህ በመገኘታችሁ በክልሉ ስም እና በተፈናቀሉ ወገኖቻችን ስም ላመሰግን እወዳለሁ።
የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ደራርቱ ቱሉ እኛ ኢትዮጵያውያን በጋራ ከቆምን የማንወጣው ችግር የለም ብለዋል።
የእናንተ ችግር የእኛ ችግር ነው። ይሄ ችግር የአንድ ክልል ብቻ አይደለ ሳይሆን የኢትዮጵያ ችግር ስለሆነ ይህንን ችግር ደግሞ ካልተቀባበልን፣ ካልተጋገዝ መውጣት ስለማንችል ለዛውን ብለን ነው እና እንደ ማንኛውም ሌሎች ሌላ የህዝብ አካላት ኢትዮጵያ አትሌቲክስ ፌዴሬሽንም ከህዝቡ አካላት አንድ ስለሆነ ይህንን ይዘን የመጣን ሁላችንም ደግሞ ከተባበርን ከተጋገዝን ይህንን ችግር እንወጣዋለን። ከእግዚአብሔር ጋራ ይሄ ችግር ያልፋል፣ በዚህ አይቀርም፣ ድጋፋችን በዚህ አይቀርም፣ ይቀጥላል ብዬ አስባለሁ። ስለ ሁሉ ነገር እንግዲህ እግዚአብሔር ኢትዮጵያችን ያረጋጋልን፣ ሰላሙን ያምጣልን፣ እናልፈዋለን። ከተባበርን ከተጋገዝን እንግዲህ መበርታት አለን። ዋናው ውስጣችን ማጠንከር ነው። ዋናው እናንተ እዚህ ያላችሁ አካላት ህዝባችንን ማበርታት አለባቸው። ተፈናቃይ ዜጎችን መበርታት አለባችሁ።
በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ጉዳዮች ክላስተር አስተባባሪ አቶ ስዩም መኮንን አክለውም በህወሓት ቁጥጥር ስር በሚገኙ አካባቢዎች ያሉ ዜጎች ድጋፍ ስለሚያስፈልጋቸው ህዝቡ ድጋፍ ማድረጉን ይቀጥል ሲሉ አሳስበዋል።
ጠላት በወረረባቸው አካባቢዎች ያሉ የህብረተሰብ ክፍሎች ደግሞ እጅግ በአስቸጋሪ ሁኔታ ውስጥ ነው የሚገኙት። የምግብ እጥረቱ ከፍተኛ ነው። በዚህም ምክንያት ዜጎች በረሃብ እየሞቱ ነው። በሕክምና መሳሪያዎችና መድኃኒቶች እጦት ምክንያት በርካታ ሰዎች እየተጎዱ ነው ያሉት። ይሄ እዛ ወደ ከ5.6 ሚሊዮን ህዝብ በላይ ደግሞ በጦርነቱ በተወረሩ ቀጠናዎች ሆኖ እርዳታ የሚፈልግ እገዛ የሚፈልግ ማህበረሰብ ይገኛል ማለት ነው። ተባባሪ አካላቶችን አሁንም እገዛቸውን ድጋፋቸውን አጠናክረው እንዲቀጥሉ ሁልጊዜም ጥሪያችንን እናስተላልፋለን።
የጠቅላይ ሚኒስትር ፕሬስ ክፍል ኃላፊ ቢለኔ ስዩም ሰሞኑን በሰጡት መግለጫ በአማራ ክልል በጦርነቱ ምክንያት የተፈናቀሉ ዜጎች ከ1.3 ሚሊዮን በላይ መሆኑን ጠቁመው አስቸኳይ የምግብ እርዳታ የሚያስፈልጋቸው ደግሞ 5.6 ሚሊዮን በላይ መሆናቸውን ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለቅንብሮ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ተፈጥሮና አካባቢ ነው ተከታዩ። የአየር ንብረት ለውጥና የተፈጥሮ ሀብት መመናመን በኢትዮጵያ የመካከለኛው ስምጥ ሸለቆ ባስከተለው ከፍተኛ የዝናብ እጥረትና የአካባቢ ሙቀት መጨመር ሳቢያ ምርት በመቀነሱ የምግብ ተረጂዎች ቁጥር በከፍተኛ ሁኔታ እየጨመረ መሆኑን፣ በድርቅ ምክንያት ምስራቅ ሸዋ በሚገኘው አዳሚ ቱሉ ወረዳ ብቻ በአንድ ዓመት ውስጥ ከ9000 በላይ የቤት እንስሳት መሞታቸውን የኢትዮጵያ ስነ ሕዝብ ጤናና አካባቢ ጥበቃ ወይም በምህጻረ ቃሉ ፒኤችኢ ኢትዮጵያ በመባል የሚታወቀው ጥምረት አስታወቀ። የጥምረቱ የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ አቶ አበባየሁ ካሳዬ ለአሜሪካ ድምፅ እንዳስረዱት ከዚህ በፊት የማይታወቁ የአዝእርት በሽታዎች በመዛመታቸውም አርሶ አደሩ ጸረ ተህዋሲያንን በመግዛት ለከፍተኛ ወጪ እየተዳረገ ነው ብለዋል። ስመኝሽ የቆየ አቶ አበባየሁንና በአዳሚ ቱሉ የሚኖሩ አርሶ አደሮችን አነጋግራ ተከታዩን አሰናድታለች።
የ68 ዓመቱ አቶ ኒኔ ሆርሲሳ በምስራቅ ሸዋ አዳሚ ቱሉ ወረዳ ተወልደው ያደጉ ገበሬ ናቸው። በልጅነታቸው የነበረውን አካባቢ ሲያስታውሱም በጥቅጥቅ ደን የተሸፈነና ልዩ የተፈጥሮ ውበት የተላበሰ ከመሆኑ በላይ ዝናብ እንደ ልብ ይጥል ነበር ይላሉ።
ድሮ በጣም ግሪን ኤሪያ ነበረ። በጣም ክረምትም ሙሉ በሙሉ ነበረ። እዚህ ህዝብ እንኳን ያውቃል ዝናብ አላቆረት ብሎ ሽማግሌዎች ወደ አንድ አካባቢ ላኪ ሄዱና ዝናቡን ከኛ ላይ ቀንሱ ብሎ ሄዱ ያመለከቱበት ጊዜ እስከ ዛሬ ድረስ ትዝ ይለኛል። የበጋ ወራት ትንሽ ናት። ቢያንስ 5 ወይም ደግሞ 4 አካባቢ ማን ነው የበጋ ወራት ሰዎች ጤና ደግሞ ሰላምና ጤና ዱሮ ሰው ታሞ አዋቂም።
ባለትዳርና የስድስት ልጆች አባት የሆኑት አቶ ኒኔ ያ በልጅነታቸው በደን ተሸፍኖ የሚያውቁት መንደራቸው ተራቁቶ ወደ በረሃማነት መቀየሩ ያሳዝናቸዋል። በተለይ ደግሞ ዝናብ እንደ ቀድሞ ባለመጣሉ የተለመደውን በቆሎ በቀላሉ እንዳይዘሩ ስላደረጋቸው ቤተሰባቸው ስጋት ላይ መውደቁን ያስረዳሉ።
ይህ አመቱን በሙሉ የታል ያገለም ዘንድሮ በተለያ የታል ሁል ጊዜ እየቀነሰ ወደ መቀነስ እየተራ ለምን የምታይ ክረምት መቀነስ፣ የኑሮ ውድነት፣ የአካባቢ ደን ደስ የምለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በድሮ የቀዘቀዘ ጤነኛ አይደለም። እየቀነሰ ወደ መቀነስ የሚሄድ ይመስለኛል።
የአየር ንብረት ለውጥ እያስከተለ ያለው የዝናብ መቀነስ እና የአካባቢ ሙቀት መጨመር አቶ ኒኔ የሚኖሩበት አዳሚ ቱሉ ወረዳን ጨምሮ ምዕራብ አርሲን እንዲሁም የአዋሳን ዙሪያ የሚያካትተው መካከለኛው ስምጥ ሸለቆ ላይ ከፍተኛ ተጽዕኖ እያደረሰ ነው። በተለይ የዝናብ መቀነስ ዋና የአካባቢው የሰብል ምርት የሆነው በቆሎ እንደ ልብ እንዳይበቅል በማድረጉ ማህበረሰቡ በአጭር ጊዜ የሚደርሱና አነስተኛ ምርት ያላቸውን እህሎች እንዲዘራ እየተገደደ መሆኑን የኢትዮጵያ ስነ ሕዝብ ጤናና አካባቢ ጥበቃ ወይም በምህጻረ ቃሉ ፒኤችኢ ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ አቶ አበባየሁ ካሳዬ ነግረውናል።
በፊት ቢያንስ በቆሎ ከ3-4 ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰ በ2 ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው አመትና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር፣ ለምሳሌ ቦሎቄ፣ ጤፍ እና የመሳሰሉትን። ነገር ግን እነዚህ እህል አይነቶች የበቆሎን ያህል ምርት አይኖራቸውም። ስለዚህ ግብርና ተለያዩነት ወይም አግሮ ባዮዳይቨርሲቲ የምንለው የሱም አይነት ይቀንሳል ማለት ነው።
ከምርት መቀነስ በተጨማሪ በመካከለኛው ስምጥ ሸለቆ ከዚህ በፊት ታይተው የማያውቁ የአዝእርት በሽታዎች መብዛታቸውም ገበሬውን ለከፍተኛ ችግር እንደዳረገው አቶ አበባየው ያስረዳሉ።
በፊት የአካባቢ በተለይ በመካከለኛው ስምጥ ሸለቆ ቆላማ አካባቢዎች ላይ የበቆሎ በሽታ ያን ያህል አይታወቅም። ይህን በቆሎ ላይ የተለያዩ ኬሚካሎችን አይረጩም። አሁን ግን የተለያዩ ተዋሲያንና የተለያዩ በሽታዎች መምጣት ጀምረዋል ማለት ነው። ፈንገሶች፣ ዋግ እና የመሳሰሉት። ከዚህ ጋር ተያይዞ አሳደሩ የተለያዩ ፔስቲሳይዶችን ወይም ጸረ ተዋሲያንን ይረጫል። ጸረ ተዋሲያን ደግሞ ብዙ ጊዜ ዋጋቸው ከፍ ያለ ነው። ስለዚህ ለምርት ግብአት የሚያወጣው ወጪ ከበፊቱ በብዙ እጅ ጨምሯል። ይህን ስልሽ ሰው በጣም ትንሽ አድርጎ ሊያስበው ይችላል። ሶስት አራት የራሱ የሚረጭበት ሁኔታ አለ። ስለዚህ ሰፋ ያለ መሬት ያለው አርሶ አደር ለግብአት ወይም ለእነዚህ ጸረ አረምና ጸረ ተዋሲያን ምን ያህል ወጪ ሊያወጣ እንደሚችል ያው መገመት ይቻላል። ምርቱም ቀንሶ ግን ለእነዚህ በሽታዎችና ጸረ ተዋሲያን የሚያወጣው ኮስት ሲጨምር ዞሮ ዞሮ ኔት ኢንካሙ የመቀነስ ሁኔታ አለ ማለት ነው።
አቶ ኒኔ እንደሚሉት ለጸረ ተዋሲያን ከሚወጣው ወጪ በተጨማሪ የአፈር መሸርሸር ከጊዜ ወደ ጊዜ መሬቱን ለምነት እያሳጣው በመምጣቱ ገበሬው ማዳበሪያ ለመጠቀም ተገዷል።
ድሮ ማዳበሪያ አልፈልግም፣ ክረምት ተዋሲ ያሳድጋል መሬቱ። የድሮ አፈርና የአሁኑ አፈር የተለያየ። የድሮ አፈር በጣም ሚኒራል እንትን ያለው ነው። የአሁኑ ግን በአመት በመዳበሪያ ተቀስጦ ወይም ደግሞ ዝናባቸው ተቃጥሎ አፈሩ ራሱ ተቀይሯል እና ምርት እንደ ድሮ አይደለም እና በግድ እያወጡ ነው በመዳበሪያ። ካለበለዚያ ግን ምንም አይገኝም።
የአየር ንብረት ለውጥ ባስከተለው የዝናብ እጥረት ምክንያት በአዳሚ ቱሉ ወረዳ ብቻ በ2013 ዓ.ም በ3700 ሄክታር መሬት ላይ ተዘርቶ የነበረ እህል ሳይበቅል ቀርቷል። ከ13800 ሄክታር በላይ የሚሆን መሬትም ሳይዘራበት ቀርቷል። በዚህ ምክንያት በአካባቢው ድርቅ እየተባባሰ ሄዶ በአንድ ዓመት ውስጥ 9046 ከብቶች ሞተዋል። ከዓመት በፊት በሰባት ቀበሌዎች ውስጥ ይረዱ የነበሩ 13590 ሰዎች ቁጥርም ወደ 20 ቀበሌዎች አድጎ አሁን 54010 ሰዎች እርዳታ ጠባቂ ሆነዋል። አቶ ኒኔም በሚኖሩበት ሀገር ከብቶች የሚበሉት አጥተው ሲሞቱ ማየት እጅግ ያሳዝናቸዋል።
ድሮ እንስሳት በቂ ሳር ያገኛሉ። እንስሳ ከሚሉበት ሰፊ መሬት አለ። ይህ እንደገና ሁሉ የሚባል ከግራር ላይ የሚወርቁ ፍራፍሬዎች አሉ። ከእንጨቶች ላይ ከብቶች እሱ ይበላሉ። በአሁኑ ጊዜ እንጨቶች ቀርቀፋም ሆነ አጆ ዶጆቲ የሚሰጡትን ዘሮች ከላይ ከራቅሶ ከብት የሚበላ አንድም ነገር ወደ መሬት ጠብ የሚል ነገር የለም። ከብቶች የሚበሉት የለም። በአሁኑ ጊዜ ከብቶች ሲታሉ በጣም የሚያሳዝን ነው። ከብት ጠግቦ አይገባም። አንደኛ መሬት የለም ሄዶ የሚበላበት። ከብቶች በራብ እያለቁ የሚበሉት ነገር የለም።
የአየር ንብረት ለውጡ ያስከተለው የምርት ማነስ ከሌሎች ሀገራዊ ሁኔታዎች ጋር ተደማምሮ በአካባቢው ማህበረሰብ ውስጥ ያደረሰውን የዋጋ ግሽበትም አቶ አበባየው እንዲህ ይገልጹታል።
አንደኛ በአካባቢው በዋነኛነት የሚመረተው እንግዲህ ቀደም ብዬ እንደተናገርኩት በቆሎ ነበረ። ባለፈው ዓመት የበቆሎ ዋጋ ከነበረው ዘንድሮ በኦልሞስት ወደ እጥፍ የሚባል አካባቢ ጨምሯል። ባለፈው ዓመት ማክሲመም ወደ 1000 ብር ነው በኩንታል አካባቢ። አሁን ምናልባት በዘንድሮ ዓመት በተለይ የበቆሎ ምርት እዚህ አካባቢ ከመጥፋቱና ከመቀነሱ ጋር በተያያዘ ከ2000 እስከ 2500 አካባቢ በኩንታል ደርሷል።
የዝዋይ ላንጋኖ፣ አብያታና ሻላ ሐይቆችን እንዲሁም በርካታ የዱር እንስሳትና እጽዋትን ጨምሮ ከፍተኛ የብዝሃ ሕይወት ክምችት ባለበት መካከለኛው ስምጥ ሸለቆ የህዝብ ብዛት ቁጥር መጨመርና ያንን ተከትሎ የሚመጡ የእርሻ መስፋፋቶች ምክንያት እየተራቆተ መሄዱ ለአየር ንብረት ለውጡ ከፍተኛ አስተዋጽኦ ቢያደርግም አቶ አበባየው በዓለም አቀፍ ደረጃ የካርበን ዳይኦክሳይድ ልቀት እያስከተለ ያለው የከባቢ ሙቀት መጨመርም የራሱ አስተዋጽኦ አለው ይላሉ።
ዓለም አቀፍ ደረጃ ያሉ የተለያዩ ግሎባል ዋርሚንግ ወይም ለዓለም ሙቀት አስተዋጽኦ የሚያደርጉ ለአየር ንብረት ለውጥ የሚያደርጉ ተጽዕኖች አስተዋጽኦ ያደርጋሉ። በሀገር አቀፍ ደረጃ የተለያዩ ቦታዎች የሚደረጉ እንደዚሁ ተፈጥሯዊ መመናመን ለዚህም አካባቢ አስተዋጽኦ ያደርጋሉ። እዚህም አካባቢ ያለው ሁኔታ ለዚሁ አካባቢ አስተዋጽኦ ያደርጋል።
አቶ አበባየው የአየር ንብረት ለውጥ በመካከለኛው ስምጥ ሸለቆም ሆነ በቀሪው የኢትዮጵያ አካባቢዎች እያደረሰ ያለውን ተጽዕኖ ለመከላከል የአየር ንብረት ለውጥ አይበገሬ የሆነ ማህበረሰብ መፍጠር እንደሚያስፈልግ ያሰምሩበታል። የቀሩ የተፈጥሮ ሀብቶችን ለመጠበቅና የተራቆቱትን መልሶ ለማልማትም መንግስታዊ ያልሆኑ ድርጅቶች እንዲሁም ማህበረሰቡ በተፈጥሮ ሀብት ጥበቃ ስራ ላይ ማተኮር እንዳለባቸውም መክረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስምንሽን ለግሩም ዝግጅቷ አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን የአንድ ሰዓት ፕሮግራሙን እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ፣ የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። አብዛኛውን የጋቢና ቪኦኤን ፕሮግራም የሚያቀናብረው የዛሬው አቀናባሪያችን ኤልያስ አማረ በአሜሪካ ድምፅ ወደ ተለያዩ አፍሪካ ሀገሮች በሚተላለፉ ፕሮግራሞች በአቀናባሪነት ቢሰራም ዋናውን የአማርኛ ፕሮግራም ሲያቀናብር ዛሬ የመጀመሪያው ነውና ለግርም ቅንብሩ እሱንም አመሰግናለሁ። አድማጮች፣ ነገ አርብ ከምሽቱ 3 ሰዓት ላይ መልሰን እንገናኛለን። የአሁኑም በዚሁ ያበቃል። መልካም ምሽት።